የሰጠሁት ርዕስ የነበረው ያለውና የሚመጣው ማዕድ የሚል ሀሳብ ነው እና አንድን ሰው ወይም አንድን አዲስ ወዳጅ ልናደርገው የፈለገውን ሰው ማንነቱን፣ የቤተሰቡን ሁኔታ፣ የሕይወቱን እሴት፣ የልቡን መሻት ምን እንደሆነ ለማወቅ ስንፈልግ ሄደን ዘለን የስራ ሲቪህን ስጠና ነው አይደለ? እንደ አንድ መስሪያ ቤት ወይም ደግሞ የባንክ ደብተርህን፣ የትምህርት ደረጃህን አሳየና ነው። የተለመደው ነገር ምንድን ነው የምናደርገው? ና አብረን እንጀራን እንቁረስ፣ ና አብረን ሻሂን እንጠጣ ብለን ወደ ማዕድ ሰዎችን እንጋብዛለን። ምክንያቱም በማዕድ ዙሪያ የሰዎች ማንነት፣ የሰዎች የልብ ትርታ ከሌሎች ጋር ባላቸው መስተጋብር የሚገለጥበት መድረክ ነው። ህይወት በአብዛኛውን ጊዜ ሮቴት የምታደርገው ወይም ደግሞ በመመገቢያ ዙሪያ ላይ የተመሰረተ ህይወት ነው ብዙ የምንኖረው እንደ ሰዎች። ቤተሰብ በማዕድ ዙሪያ አብሮነትን ሲጋራ እናያለን። ተጋጭተው የነበሩ ሰዎች በማዕድ ዙሪያ፣ በቡና በሻሂ ዙሪያ ሲታረቁ፣ ታላላቅ የንግድ የፖለቲካ ስምምነቶች የሚጸድቁት ወይም እቅድ የሚወጣላቸው በማዕድ ዙሪያ ነው፣ ወይም ደግሞ በጠረጴዛ ዙሪያ ነው። በሐዘን ወቅት ከቀብር መልስ ብዙዎችን በማዕድ ዙሪያ ሆነን እናጽናናለን። በደስታ ቀን ደግሞ ታላላቅ ድግሶችን በመጣል ከሚደሰቱ ጋር አብረን እንደሰታለን፣ እንፈነድቃለን። አንድ ላይ ማዕድን መጋራት ከእግዚአብሔር ለሰው ልጆች የተሰጠ በጣም ዩኒክ እና ሴክሬድ የሆኑ ስጦታዎች መካከል አንዱ ነው ብዬ አስባለሁ። ከእኛ ጥቂት በተለየ የጥንታዊው ዓለም ይህንን ጥልቅ እውነት የበለጠ የተረዱት ይመስላል። በተለይ በጥንቱ መካከለኛው ምስራቅ ባህል መሰረት አብሮ መብላት ይሄ ረሃብን ወይም የምግብ ፍላጎትን ከማርካት ባለፈ የኪዳን ምልክትም ጭምር ነበር። ከአንድ ሰው ጋር መብልን ለመጋራት አልፈልግም ላለ ሰው ቃል በቃል ባላንጣነቱን ወይም ደግሞ ጠላትነቱን እንዳወጀ ተደርጎ ይወሰዳል። በተቃራኒው ደግሞ ከአንድ ሰው ጋር ወይም ከአንድ ሰው እጅ ላይ እንጀራን መቀበል መተማመንን፣ ሰላምንና ፍጹም የሆነ ህብረትን የሚገልጥ አክሽን ነበር። ወደ መጽሐፍ ቅዱሳችንም ስንመጣ እግዚአብሔር የድህነታችንን ታሪክ ለመግለጽ ይህንን አይነት ቋንቋ በጥቅም ላይ ሲያውል ማየት እንጀምራለን። ከመጀመሪያው መጽሐፍ ጀምሮ መጽሐፉ እስኪዘጋ ባለው ታሪክ ውስጥ ይህንን የማዕድ ሀሳብ መፈለግና ማየት እንችላለን። በቅዱሳን መጽሐፍ ውስጥ በአብዛኛው የምናየው ከማዕድ ጋር ተያይዞ የሚነሱ ሀሳቦች እንዲሁ ለታሪክ ማሞቂያ ወይም ደግሞ ቃላት ማጀበያ ብቻ ሳይሆን አብዛኛዎቹ የጌታን ራት የቀደሙ ጥላዎች ወይም ደግሞ ዛሬ ለምንኖር የህብረታችን ነጸብራቆችም ጭምር ናቸው። መብል እግዚአብሔር አምላክ የህብረትና የፍቅር አምላክ መሆኑን የምናይበት መነጽርም መስታወትም ጭምር ነው። ጌታ ኢየሱስ በማዕድ በተቀመጠባቸው ስፍራዎች ሁሉ የልዩነት ግድግዳዎች ሲፈርሱ፣ ማህበረሰቡ ያገለላቸው ሰዎች ሲሰበሰቡ፣ እንዲሁም ደግሞ የተበተኑ ርቀው የነበሩ ሪስቶር ሲደረጉ፣ ሪኮንሲል ሲያደርጉ የምናይበት ክስተት ነበረ። በተለይ ደግሞ በወንጌላት ውስጥ በተለይ በሉቃስ ወንጌል ውስጥ ይህንን የመብልን ሀሳብ ተከትለን ስንሄድ ጌታ ኢየሱስ ተመሳሳይ የሚመስል ሪትም ውስጥ ሲያልፍ እናገኘዋለን። ወይ ወደ ማዕድ እየሄደ እናገኘዋለን፣ ወይ በማዕድ ላይ ተቀምጦ እናገኘዋለን፣ ወይም ደግሞ ከማዕድ እየተመለሰ እናገኘዋለን። እንግዲህ እንደ ሰርቬይ እንዳልኳችሁ የሉቃስ ወንጌልን ብናይ ሉቃስ በምዕራፍ አምስት ላይ ቁጥር 27 ጀምሮ ጌታ ኢየሱስ ክርስቶስ ሌዊ ወደ ተባለ አንድ ቀራጭ ቤት ወይም ደግሞ ቀረጥን ወደሚሰበስብ ሰው ቤት እንደሄደ፣ በዛም ደግሞ ተቀምጦ ማዕድን እንደበላ ይናገራል። ሌዋዊው ሰው ወይም ሌዊ ለኢየሱስ በቤቱ ትልቅ ግብዣን ካደረገ በኋላ ሌሎች ቀራጮች፣ ሌሎች ሰዎች ከእርሱ ጋር በማዕድ ተቀምጠው እንደነበረ ያ ክፍል ይናገራል። በዛን ዘመን የነበሩ ፈሪሳውያንና ጸሐፍት በዚህ በኢየሱስ ክርስቶስ ድርጊት ምክንያት ሲያጉረመርሙ የጌታ ኢየሱስ ክርስቶስ መልስ ሕመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም የሚልም መልስ ሲናገር እናያለን። ፈጠን ብለን ሌላ በሉቃስ ምዕራፍ 7 ላይ ጌታ ኢየሱስ ቅድም ቀራጩ ቤት ነበረ፣ አሁን ደግሞ ፈሪሳዊው ቤት እናገኘዋለን። እዛ ቦታ ላይም በማዕድ ተቀምጦ እንደነበረ ምናቆ ታሪክ ያቺ ኃጢአተኛዋ ሴት መጣ ውድ የአልባትሮስ ሽቶን በእግሩ ስር አፍሳ ጌታ ኢየሱስ ክርስቶስም ያንን አጋጣሚ ስለ ይቅርታና ስለ ፍቅር ያስተማረበት ስፍራ እንደሆነ ማየት እንችላለን። አሁንም ሰርቬውን ስንቀጥል በምዕራፍ 9 ላይ በምንሄድበት ጊዜ ሁላችን የምናውቀው ታሪክ ጌታ ኢየሱስ ክርስቶስ 5ቱን እንጀራና 2ቱን ዓሣ ለ5000 ሰው በመመገብ ከምግብ እጦት ይልቅ የመንፈሳዊ እርካታ ምንጭ እርሱ እንደሆነ ያሳየበት፣ እንዲሁም ደግሞ እስራኤላውያኖች አንሲስተሮቻቸው በዛ በበረሃ ከግብፅ ወጥተው በሚመጡበት ጊዜ የነበረውን የእግዚአብሔርን መግቦት በመሲሐዊ አገልግሎት በሚመስል መልኩ ሲያስተምር ሲያሳይ የምናይበት ስፍራ ነው። ታ ኢየሱስ ክርስቶስ ከሞትና ከተነሳ በኋላም በምዕራፍ 24 ላይ 2ቱ የኤማውስ መንገደኞች ከጌታ ሞት በኋላ ተስፋ ቆርጠው በመንገድ ሳሉ ጌታ ኢየሱስ ክርስቶስ እንደተገናኛቸውን እናስታውሳለን አይደለም? በጉዟቸውም ወቅት ቅዱሳት መጽሐፍትን እየገለጠ ሲያስተምራቸው እንደነበረ፣ በኋላም በሚያድሩበት ቦታ በደረሱ ጊዜ አብሯቸው በማዕድ ከተቀመጠ በኋላ የእግዚአብሔር ቃል ሲናገር እጆቹን አንስቶ እንጀራን ቆርሶ ሰጣቸው። ያን ጊዜ ዓይኖቻቸው በሩ፣ ጌታ ኢየሱስ እንደሆነም አወቁት ይላል። ከዚህ የማዕድ ፌሎሺፕ በኋላ እነዚህ ሰዎች ሪስቶር ሲደረጉ ወይም ደግሞ መልሰው ወደ ኢየሩሳሌም ሲሄዱ እናያለን። ኢየሩሳሌም ከተመለሱ በኋላ ጌታን እንዳዩት ለደቀ መዛሙርቱ ምስክርነትን ያቀርባሉ። ሌላኛው ክፍል በሉቃስ ወንጌል ምዕራፍ 19 ላይ ምናልባት ዛሬ ላይ ትንሽ ምንሄድበት የዘኬዎስ ታሪክ ነው። ሉቃስ ወንጌል ምዕራፍ 19 ከቁጥር 1 ጀምሮ ፈጠን ብዬ ላንብበው። በአዲሱ መደበኛ ትርጉም ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበር። ሉቃስ 19 ስሙ ዘኬዎስ የተባለ አንድ ሰው በዚያ ነበረ፣ ዋና ቀረጥ ሰብሳቢና ሀብታምም ነበረ። እርሱም ኢየሱስ የተባለ የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበሩና ከሕዝብ ብዛት የተነሳ ሊያየው አልቻለም። ኢየሱስም በዚያ መንገድ ያልፍ ስለነበረም ሊያየው ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ሲደርስ ቀና ብሎ ዘኬዎስ ሆይ ዛሬ አንተ ቤት መዋል ይገባኛልና ፈጥነህ ውረድ አለው። እርሱም ፈጥኖ ወረደ፣ በደስታም ተቀበለው። በዚያ የነበሩ ሰዎችም ይህንን አይተው ከኃጢአተኛ ቤት ገብቶ ሊስተናገድ ነው በማለት ሁሉም ማጉረምረም ጀመሩ። ዘኬዎስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለው። ቁጥር 9 ኢየሱስም እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደ ቤቱ መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግና ሊያድን ነው። በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ ማዕድን ወይም ቴብል ፌሎሺፕን እንደ ለውጥ መሳሪያነት ሲጠቀምበት የምናይበት ክፍል ነው። ዘኬዎስ በኢያሪኮ የሚኖር እጅግ ባለጠጋ ሰው ነበር። ዘኬዎስ ቀራጭም ጭምር ነበር፣ ቀረጥ የሚሰበስብ ነው። ቀራጭ ብቻ ሳይሆን ደግሞ ዋና ቀራጭ ወይም ደግሞ የቀራጮች ኃላፊ ጭምር ነበር። በዛ ዘመን ቀራጮች የሮምን መንግስት ወክለው ቀረጥ ወይንም ግብርን የሚሰበስቡ በህዝቡ እጅግ የሚጠሉና ሀገር ሻጭ ወይም ባንዳ ተደርገው የሚቆጠሩ የማህበረሰብ ክፍል ነበሩ። ትንሽ ስለ ቀራጮቹ ሂስቶሪካል ባክግራውንድ ለመስጠት ያህል በተለይ በአንደኛው ክፍለ ዘመን የሮም መንግስት እንደ ይሁዳ ያሉ አገራትን በቀኝ እጅ ስር ካዋሉ በኋላ ህዝቡን ለመቆጣጠር አንደኛው ዓላማ ህዝቡን ኮንትሮል ለማድረግ፣ ሁለተኛው ደግሞ ያላቸው ካምፔን ይሄ ግዛታቸውን ለማስፋት ከፍተኛ ንብረት ሀብት ስለሚጠይቅ ይህንን አቅም ከሰው ውስጥ ለመውሰድ ታክስ ፋርሚንግ ወይም ደግሞ የቀረጥ እርሻ የተባለ ስርዓትን ዘርግተው ነበረ። እና እነዚህ የሮም ባለስልጣናት ከአንድ አካባቢ ላይ ይህንን ቀረጥ የመሰብሰብ ኃላፊነት በጨረታ የሚወዳደሩ ለነጋዴዎች አውትሶርስ ያደርጉት ነበረ። ስለዚህ የመንግስት ፕሮጀክት ነው፣ ነገር ግን አውትሶርስ ሆኖ ሎካል ነጋዴዎች ቀረጡን ለመሰብሰብ ጨረታ ይቀመጣሉ። በይሁዳ በእስራኤል ኮንቴክስትም ጨረታውን አሸንፈው የሚወስዱት ራሱ የሀገሪቱ ተወላጆች የሆኑ አይሁዶች ነበሩ። እነዚህን ሰዎች ናቸው ቀራጭ ወይም ደግሞ ፐብሊካንስ ተብሎ ይጠራሉ። ሪፐብሊካን ሳይሆን ፐብሊካንስ። ስለዚህ ቀራጩ የአይሁድ ማህበረሰብ የአብርሃም ዘር ሆኖ ሳለ ከወገኖቹ ይልቅ በብረት በትር የሚገዟቸውን ሮማውያንና ቄሳርን ያገለግል ነበር። ህዝቡን አስጨንቆ በሚሰበሰበው ገንዘብ ደግሞ የሮምን ወታደሮች ይደጉማል። እነዚህ አረማውያን አማልክት ቤተ መቅደስ ማሰራ የሚሆንን ሀብት ይሰበስባል ተብሎ ስለሚታሰብ በጣም ጥዩፍ ነበሩ በአይሁድ ማህበረሰብ ውስጥ። ከዚህ በተጨማሪ እነዚህ ቀራጮች በህግ የተፈቀደላቸውን ወታደራዊ ኃይል በመጠቀም የነጋዴዎችን ግመል መበርበር፣ ጭነታቸውን መበርበር፣ ድሃ ገበሬዎችን በሚያገኙበት ጊዜ እያንዳንዱ እህላቸውን እየሰፈሩ ብዙ ህዝብን የሚያጎሳቁሉ፣ እንዲሁም ደግሞ ሮም የጠየቀችውን ኮታ ወይም ደግሞ ሮም የጠየቀችውን ቋሚ ግብር ከሰበሰቡ በኋላ ትርፉን ለራሳቸው ኪስ የሚያውሉ ግፈኞች ነበሩ። ይሄ ህጋዊ ዘረፋ ድሃውን ህዝብ ይበልጥ የሚያደህይና ቀራጮችን ግን ባለጠጋ የሚያደርግ ነበር። ስለ ዎል ስትሪት ማውራ ይመስላል። ስለዚህ ህዝቡ የእነዚህን ቀራጮች የድሎት ህይወት በሚመለከትበት ጊዜ፣ ቤቶቻቸውን በጣም ላግዠሪየስ የሆነ ህይወታቸውን በሚያይበት ጊዜ በደምና በእንባ የተገነባ ሀብት መሆኑን ያውቁ ነበር። በሶስተኛ ደረጃ ቀራጭነት ሃይማኖታዊ መገለልም ነበረው። እነዚህ ሰዎች አይሁዳውያኖች እንደምታውቁት በጣም አልትራ ኮንሰርቫቲቭ ነበሩ። ከአሕዛብ ጋር ጭራሽ አይነካኩም ነበር እንረክሳለን ስለሚሉ። እነዚህ ሰዎች ግን በየቀኑ ከነዚህ ከአረማውያን ባለስልጣናት ጋር ኃላፊዎች ጋር ንክኪ ስለነበራቸው፣ እንዲሁም ደግሞ የሮም ገንዘብ ወይም ዲናር የሚባለው ስዕል ላይ የአማልክት ምልክት ወይም የጣዖት ምልክት ስለነበረ ያንን ገንዘብ ስለሚይዙ ኪሳቸው ስለሚያደርጉ የረከሱ ተደርገው ይቆጠሩ ነበር። በዚህም ምክንያት እነዚህ ሰዎች ወደ ቤተ መቅደስ መግባት አይችሉም፣ ወይም ደግሞ ወደ ፍርድ ሸንጎ እንኳን ገብተው ምስክር መሆን አይችሉም ነበረ። በመንገዶች በጎዳናዎች በሚያልፉበት ጊዜ ሌሎች ላለመርከስ የሚሸሿቸው ሰዎች ነበሩ። ሌላው ቀርቶ ያላቸውን ሀብት እንኳን በደምና በግፍ የተሰበሰበ ነው ስለሚባል ለቤተ መቅደስ ስጦታ መስጠት እንኳን አይችሉም ነበረ። ከዚህ በአጠቃላይ እነዚህ ቀራጮች በጣም ባለጸጎች፣ ነገር ግን በሀገራቸው በገዛ ሀገራቸው ከታሪክ ከማህበረሰብና ከሃይማኖት ተገለው የሚኖሩ ስደተኞች ነበሩ። ምድባቸውም ከኃጢአተኞች፣ ከወንበዴዎች፣ ከጋለሞታዎች ጋር ነበር። እንግዲህ ዘኪዎስ እንዲህ አይነት ሰው ብቻ ነበር ሳይሆን የእንደዚህ አይነት ሰዎችም ኃላፊ ነበረ። ዘኪዎስ በዚህ ስፍራ ላይ እንደምናየው ከኃጢአቱ የተነሳ ህዝብ የሚሸሸው ቢሆንም እንኳን ኢየሱስን ለማየት ከነበረው መሻት የተነሳ የሰውን አስተያየት ወደ ጎን ትቶ ወደፊት ሲሮጥ እናየዋለን። ዘኪዎስ ወደፊት ሮጦ የሾላ ዛፍ ላይ ወጣ ይለዋል። ስለዚህ አይሁዳውያኑ ጌታ ኢየሱስን እንደ አይሁድ አስተማሪነቱ፣ እንደ ራባይነቱ፣ እንደ ቅዱስ ሰው ከእግዚአብሔር እንደተላከ ይቆጥሩት ነበር አይደለ? ስለዚህ እሱ ዘኪዎስን በሚያይበት ጊዜ በአይሁዳውያኑ ልብ ውስጥ የነበረው ኤክስፔክቴሽን ሪቢዩክ እንዲያደርገው ነው፣ ስለ ኃጢአቱ እንዲገስጸው፣ ከዚህ ሽሽ እንዲለው ነበር። ጌታ ኢየሱስ ግን በጣም የሚደንቅ ነገር ይናገራል። ባልተጠበቀ ሁኔታ ቨርቤተም ዘኪዎስ ሆይ ዛሬ አንተ ቤት መዋል ይገባኛል ይለዋል። For today I must stay at your house. ይህን ለሚሰሙት አይሁዳውያን በጣም ሾኪንግ ነው። ራሳችንን በዛ ቦታ አድርገን ብናስበው እርሱ የተከበረ ቅዱስ መምህር ሆኖ ሳለ ወደዚህ ኃጢአተኛ ሰው ቤት መግባት እርሱንም የሚያረክሰው ነገር ስለነበረ ነው። እዚህ ይህን ነገር አንድ አይሁድ ኮምፕሪሄንድ ሊያደርግ አይችልም። ጌታ ኢየሱስ ግን አይ ማስት ወደ አንተ ቤት መግባት ይገባኛል፣ መለኮታዊ ነሰሲቲ ነበረ። የኢየሱስ ተልእኮ የጠፋውን የመፈለግና የማዳን ስለሆነ there is a necessity table fellowship የማድረግ ማዕድን የመቁረስ necessity በእግዚአብሔር ልጅ ውስጥ ነበር። ኢየሱስ ዘኪዮስን የጠራው ወደ ምኩራብ አይደለም ወይም ደግሞ ወደ ሃይማኖታዊ ስርዓትም ጭምር አልነበረም፣ ነገር ግን ወደ ህብረት፣ ወደ ማዕድ፣ ወደ ፌሎሺፕ ነበር የጠራው። የዘኪዮስ ህይወት ለውጥ የጀመረው ኢየሱስ ወደ ውስጥ ከገባበት ቅጽበት ጀምሮ ነበር። የዘኪዮስ ለውጥ በስብከት የመጣ አልነበረም፣ ነገር ግን በኢየሱስ ክርስቶስ መገኘት ምክንያት ዘኪዮስ የድህነት ፍሬው ወዲያው መታየት ጀመረ። ወዲያውም ዘኪዮስ እንዲህ ይላል፣ ጌታ ሆይ ካለኝ ሀብት ሁሉ ግማሹን ለድሆች ምን አደርጋለሁ? እሰጣለሁ። ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለ። እዛው ተናዘዘ። ይሄ ሰውዬ እዛው ፍሬውን ማሳየት ጀመረ። ቁጥር 9 ቅድም አስተውላችሁ ከሆነ ይሄ በህዝብ ዘንድ ሁሉ እጣት መጠቋቋሚያ ኃጢአተኛው ቀራጩ የሚባለው ሰውዬ ኢየሱስ ክርስቶስ ሚለዋል። ኢየሱስ ክርስቶስ በማዕዱ ቦታ ስለተገኘ የአብርሃም ልጅ የሚልን የቤተሰብ ማዕረግ ሪስቶር ሲያደርግለት እናያለን፣ ሲያድስለት እናያለን። ወገኖች፣ የእያንዳንዳችን ህይወት ታሪክም ይሄ ነው አይደለ? ፍርድ የሚገባን የጥፋት ልጆች ሆነን ሳለን ኃጢአታችን ተሽሮ ግን ወደዚህ ማዕድ የተጋበዝን የእግዚአብሔር ቤተሰቦች ነን። ጌታ ኢየሱስ ክርስቶስ ወደ ዘኪዮስ ቤት የገባው እንጀራን ምግብን ፈልጎ ሳይሆን የጠፋውን ልብ ወደ እግዚአብሔር ለመሳብ ወደ መንግስቱ ለመመለስ እና ከእግዚአብሔር ጋር ለማስታረቅ ነበር። እነዚህ እንደ ሳምፕል 5 ያነሳናቸውን ታሪኮች በሉቃስ ወንጌል ውስጥ ያሉትን ኢየሱስን ማዕከል ያደረጉ የማዕድ ታሪኮች ስንመለከት ዋነኛ የተገለጸባቸው ምክንያቶች የሚባሉት አንደኛ ኢየሱስ ማዕድን ሰው ልጅ የፈጠረውን ማህበራዊ ተዋረድ የሚንድበት መድረኩ ነበር። ሁለተኛ የእግዚአብሔር የጸጋው አቅም እስከምን ድረስ እስከማን ድረስ መሄድ እንደሚችል ፕራክቲካሊ የታየበት አጋጣሚ ነበር። ሶስተኛው ደግሞ ፊውቸሪስቲክ ነው። የእግዚአብሔር መንግስት ሪያሊቲ የሚያረጋግጥ መድረክ ነው። ስለዚህ በሉቃስ ወንጌል ውስጥ ጌታ ኢየሱስ ከኃጢአተኞችና ከተገፉት ጋር በማዕድ ዙሪያ መቀመጡ የምስራቹ ወንጌል ይሄም ወይ ወንጌል የምንለው ሐሳብ ዝም ብለ ንድፈ ሐሳብ ወይም ቲዮሪ እንዳልሆነ ተግባራዊ የሆነ ፕራክቲካል አስፔክት እንዳለው ለከዛ ፕራክቲካል ብቻ አንዴ ብቻ ተከስቶ የሚሆን ደግሞ ሳይሆን ሪፒተብል እንደሆነም ጭምር ኢየሱስ ክርስቶስ ያስተማረበት ወይም ደግሞ በድርጊት ያሳየበት ስፍራ ነው። ለዛ ነው ጌታ ኢየሱስ ክርስቶስ ሞትና ትንሣኤና እርገት በኋላ የጥንቷ ቤተ ክርስቲያን ይህንን መመሪያ ተቀበላ ስትተገብር በመላው የሮም ግዛት ታላቅ ነውጥ ፈጠረ። የሮም ግዛት ዋነኛ መሰረት ባይዘወይ ስትሪክት የሆነ ሶሻል ሃይራርኪ ወይም ደግሞ ክላስ ሲስተም ምንለው ነበረ። አንድ ኤግዛምፕል በሮማውያን የግብዣ ስርዓት ውስጥ አንድ ታዳሚ ምን እንደሚመገብ የሚወስነው በነበረው የስታተስ ወይም የክብር ደረጃ ነበር። ራሳችሁን ኢማጂን አድርጎ አንድ የሮም ግብዣ ውስጥ ገብተናል እና ባለጸጋው ጋባዥና ወዳጆቹ በጣም ላቪሽ በሆነ ቦታ ላይ ተንተርሰው አይደነው ፊልም ላይ ታችሁት ከሆነ ትራሶችን ተንተርሰው በጣም ውድ የሆነ ወይን ጠጅና ስጋን ይመገቡ ነበር። ከነሱ በክብርም በሀብትም አነስ የሚሉት ደግሞ ወደኋላ ሆነው እንዲቀመጡ አይፈቀድላቸውም። ቆመው በደረጃው ዝቅ ያለ መብልና መጠጥን ይቀበሉ ነበር። ባሪያዎችማ ጭራሽ ተስፋ የላቸው። ባሪያዎች እንዲበሉ እንዲጠጡ አይፈቀድላቸውም። በገዢዎቻቸው ትእዛዝ ወደፊት እንዲመጡና እንዲያገለግሉ ብቻ ነበር የሚፈቀድላቸው። ስለዚህ የሮማውያኖች ጠረጴዛ ዋና ዓላማው ስታተስን ለማሳየት ነበር። ታላቁ ማን ነው፣ ታናሹ ማን ነው የሚለውን ሌብል የሚሰጥ የማዕድ ገበታ ነበር። አዲስ የተወለደችው ይቺ ታናሽ እንቅስቃሴ ግን የሮምን ይሄ የተዋረድ ስርዓት ባፍጢሙ የሚደፋ ልምምድን ይዛ መጣች። በወቅቱ አጋፔ ፊስት የሚባል ክርስቲያኖች ክኛ እንደምናደርገው በሳምንት ወይ በ15 ቀን ተገናኝቶ ማዕድን ይቆርሱ ነበር፣ ወይም የፍቅር ማዕድ የተባለ ልምምድ ነበራቸው። በዚያ ስፍራ ላይ አብረው እንጀራን በመቁረስ ወንድ ሳይኖር ሴት ሳይኖር ማለት ዲቪዥኑ ሳይኖር ባሪያ ጌታ የሚባለው ዲቪዥን ሳይኖር በታላቅና በታናሽ መካከል ልዩነት ሳይኖር እንዲሁም በአይሁድና በአሕዛብ መካከል ያለውን የጥልና የመለያየት ግድግዳ አፍርሶ አዲስ ኮሚዩኒየን አዲስ ህብረትን ያስጀመረ እንቅስቃሴ ነበር። ልክ አይሁዶቹ ቅድም ኮምፕሬሄንድ ማድረግ እንዳልቻሉት ሁሉ የተቀረው የግሪኮ የሮሞ ዓለም ደግሞ ይሄ ልምምድ በውስጣቸው ድንጋጤን እንዲሁም ደግሞ መደነቅንም ጭምር የፈጠረ ነገር ነው። ዴ ካንት ኮምፕሬሄንድ ኢት። በ112 ዓመተ ምህረት ከክርስቶስ ልደት 112 ዓመት በኋላ በከረንት ዴይ ተርኪ ቱርኪ በተባለችው ቦታ ላይ ገቨርነር ወይም ገዢ የነበረ ፕሌኒ የተባለ ሰው በዘመኑ የሮም ገዢ ለነበረ ቄሳር ትሬዣን ለተባለ አንድ ደብዳቤ ይጽፋል። በዛ ደብዳቤውም ክርስቲያኖች ምንድን ናቸው የሚለው ሰውየው በጣም ጂኒየስ ነው ይባላል። ጠበቃ ነው፣ ገዢ ነው እና ክርስትናን ማወቅ ፈለገ። ምንድን ነው የሚያስተምሩት፣ ምንድን ነው ልምምዳቸው የሚለውን ነገር ለማጥናት ፈለገ እና ሁለት የቤተ ክርስቲያን ሚኒስትሮችም ወይም ዲያቆናትን ሴቶችን እንደሚያስር እና በመግረፍ እንደሚጠይቃቸውም እዛ ደብዳቤ ላይ ይገልጻል። በዛው ደብዳቤ ውስጥ እነዚህ ሴቶች ባሪያዎች እንደሆኑም ይናገራል። ስለዚህ አስቡት፣ ክላስ ሲስተም ዶሚናንት በሆነበት ዓለም ውስጥ ለምሳሌ አንድ ክርስቲያን የሆነ የሮም ባለጸጋ ወደዛች ቤተ ክርስቲያን ቢመጣ የጌታን ራት የጌታን ደም የሚቀበለው ከነዚህ በሶሻል ዲቪዥን ሎወር ክላስ ላይ ካሉ ነገር ግን አገልጋዮች ከሆኑ ይቀበል ነበር። በዛ ጊዜ የነበረው ልምድ ተንበርክኮ ነበር የጌታን ራትና ስጋና ደም የሚቀበሉት። ስለዚህ አንድ ባለጸጋ ሮማዊ ከባሪያ እግር ስር ተንበርክኮ ይህንን ስጋና ደም ይወስድ ነበር። ያልገባው ነገር ፕሌን ያልገባው ነገር ግን እነዚህ ሰዎች እርስ በርስ እንደ መንፈሳዊ ወንድምና እህት እንዲሁም ደግሞ እንደ መንፈሳዊ መሪ ይቆጣጠሩ ነበር እንጂ አንዱ ሌላውን እንደ ገዢ እንደ ባሪያ ይቆጥረውም ነበር። ስለዚህ ይሄ ነገር ለሮማውያን እጅግ ግራ የሚያጋባ ኦልቲሜትሊ ታሪኩን ስናየው የሮምን መንግስት ህልውናም ጭምር አደጋ ውስጥ የከተተ ሙቭመንት ነበር። በመጨረሻም ወገኖች ይህ የማዕድ ልምምድ ወደፊት የምንጠብቀውም የመጨረሻው የተስፋ ፍጻሜንም ያመለክታል። ካላደገምኳችሁ ራእይ ምዕራፍ 19 ጋር እንሂድና ከቁጥር 6 ጀምሮ ያለውን ክፍል እናንብብ። ራእይ ምዕራፍ 19 ከቁጥር 6 እንዲህ ይላል፣ ደግሞም እንደ ብዙ ህዝብ ድምፅ፣ እንደ ኃይለኛ ወራጅ ውሃ ድምፅ፣ እንደ ብርቱም ነጎድጓድ ድምፅ የሚመስል እንዲህ ሲል ሰማው፣ ሃሌሉያ! ሁሉን ቻይ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ የእርሱም ሙሽራ ራሷን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሠራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሠራውም ቀጭን ልብስ የቅዱሳን የጽድቅ ሥራ ነው ይላል። ቁጥር 9 መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ይላል። ወገኖች ይህ የበጉ ሰርግ በሩቅ ያለ የወደፊት ተስፋ ብቻ አይደለም፣ ነገር ግን በክርስቶስ ትንሣኤ አማካኝነት ዛሬ ወደ ሕይወታችን የገባ ሪያሊቲም ጭምር ነው። እንጀራን ስንቆስ በአንድነት ኅብረት ስናደርግ ያንን የመጨረሻውን የድል ቀን ዛሬ ላይ የቀመስነው ነው። ይህ ማዕድ የእግዚአብሔር አዲሱ ፍጥረት ማሳያ፣ አንድ ቀን ምድርን ሁሉ ደግሞ የሚሸፍነውን የእግዚአብሔርን ሰላም የምንለማመድበት ስፍራ ነው። እዛ ነው ክርስትና በግል ብቻ የሚኖር ሃይማኖት ያልሆነው፣ ክርስትና በአንድነት ሕይወት የሚገለጠው፣ ክርስትና በምንም መለኪያ የግል ማዕድ ልክ ፋስት ፉድ ገዝተን መኪና ውስጥ እንደምንመገበው አይነት ሊሆን አይችልም። ምክንያቱም ቤተ ክርስቲያን ወደፊት የምንካፈለውን የበጉን ሰርግ ማሳያ ናት ካልን ፍቅርና ሰላምን ምህረትን የምንለማመደው ብቻችንን ሊሆን አይችልም። ዩ ኒድ ሰምዋን። የቅዱሳን ህብረት ለክርስቲያኖች የቅንጦት ምርጫ አይደለም፣ ነገር ግን የዘላለም ህይወታችን እስትንፋስም ጭምር ነው። አጠቃላይ የሰው ልጆች ታሪክ ጉዞ የጀመረው የመጀመሪያዎቹ ሰዎች በኤደን ገነት ባሳዩት የተዛባ አፔታይት ነበር። የተዛባ የምግብ አምሮት ነበራቸው። ያም ደግሞ ሞትን ያስከተለ አመፃዊ ማዕድ ልንለው እንችላለን። የድህነት ታሪካችን ደግሞ የሚደመደመው በዚህኛው ሳይድ ህይወት ሙሉ በሙሉ በሚሰፍንበት በታላቁ የበግ ሰርግ ነው ይለናል እግዚአብሔር ቃል። እንጸልያለን።